ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ መጋቢት 12 2012 ዓመተ ምህረት ስርጭታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች። በታላቁ የህዳሴ ግድብ ጉዳይ ላይ በዳያስፖራ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዓለም አቀፍ ዘመቻ ጀምረዋል።
በተለይ በጣም የጎዳን ነገር ሰዎች ቢጠይቁ ምንድን ነው ጉዳዩ ብለው ጉግል ቢያደርጉ እና ስለዚህ ስለ አባይ ግድብ ጉዳይ ሲንወቅ ብለው ቢሉ የሚጻፉ ጽሁፎች በሙሉ ከላይ እስከታች የግብፅን አስተያየትና ሀሳብ ብቻ የሚደግፉ ናቸው። የእኛ ምሁራኖች አልተሳተፉበትም። ብዙውን ምክንያት እኛ ለምን እኛ ኢትዮጵያኖች ይህንን ነገር መብታችን እንደመሆኑ ከዛም አልፎ ከጎረቤት ሀገሮች ጋር ለሚኖረው ጥቅምና እነሱችን ይህን ሁሉ ጉዳይ አብረን እንዲያካተት አድርገናል። አሁን
ዲያቆን ዮሴፍ ተፈሪ የዓለም አቀፉ ዘመቻ አስተባባሪዎች ሰብሳቢ ናቸው፣ አነጋግረናቸዋል። የኢዜማ መሪ ዶክተር ብርሃኑ ነጋም ስለ ህዳሴ ተናግረዋል።
ኢትዮጵያውያን አንድ ነገር ያለን በራሳችን ክብር አለን። የሀገራችንን ነጻነት ለማስጠበቅ ብዙ ህይወት ከፍለናል። ስለዚህ በቡሊንግ እና እንዴ በማስፈራራት የሀገራችንን ጥቅም አሳልፈን እንሰጣለን ብዬ በፍጹም አላምንም። ይሄ ብቻ ሳይሆን ኢትዮጵያውያን በዚህ አይነት ጊዜ ከምንም ነገር በላይ ይሰባሰባሉ ያስባለው። ስለዚህ በዚህ ጉዳይ ላይ ተለያይተን አይደለም እንቆመው፣ ተለያይተን አይደለም መቆም ያለብን። በአንድ ላይ እንደ ሀገር መቆም አለብን፣ እንደ ሀገር መመከት አለብን። ይሄንን ደግሞ እንደምንወጣው ምንም ጥርጥር የለኝም።
በምሽቱ ዝግጅታችን በስፋት ይመለሳሉ፣ ጠብቋቸው። ቅንብሩ ጽዮን ግርማ አብራኛለች። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ። የኮሮና ቫይረስን መዛመት ለመከላከል የሚሰራው ስራ በቂ ባለመሆኑ የመንግስት አመራሮች ትኩረት ሰጥተው ሊሰሩ ይገባል ሲል በትግራይ ክልል ወረርሽኙን ለመከላከል የተያዘውን ስራ የሚያስተባብረው ግብረ ኃይል አስታወቀ። ግብረ ኃይሉ በዛሬው ዕለት አስቸኳይ ስብሰባ አካሂዶ የተለያዩ ውሳኔዎችን ማስተላለፉም ተገልጧል። ሙልጌታ አጽብሃ ተከታትሎታል።
የኮሮና ቫይረስን ለመከላከል የተቋቋመው የትግራይ ክልል ግብረ ኃይል መካሄድ ስላለባቸው ጥንቃቄዎችና ቀጣይ ስራዎች በዛሬው ዕለት ውይይት አካሂዷል። በግብረ ኃይሉ ስብሰባ በአሁኑ ጊዜ ቫይረሱን ለመከላከል እየተፈጸመ ያለው ስራ አናሳ መሆኑ ተገልጿል። ህብረተሰቡ ስለ ቫይረሱ ያለው ግንዛቤ አነስተኛ መሆኑም ተነስቷል። በዚህ መወሰድ ባለበት ጥንቃቄ ዙሪያም ገለጻ ተብሏል። መገናኛ ብዙሃን ስለ ወረርሽኙ እየሰጡት ያለው ሽፋን በቂ እንዳልሆነ ተገልጿል። የክልሉ ጤና ቢሮ ኃላፊ ዶክተር ሀጎስ ጎድፋይ የመንግስት አመራሮች የሚገባ ትኩረት ስላልሰጡት ነው ቫይረሱ ለመከላከል በህዝብ ዘንድ ተግባራዊ እንቅስቃሴ የሚገኙ 4 የአውሮፕላን ማረፊያ ጣቢያዎች ተጓዦች የመመርመር ስራ እየተፈጸመ ነው ብለው፣ በምድር መጓጓዣዎች ደግሞ ክልሉ በሚያስገቡ ሁሉንም መስመሮች ምርመራ ለማካሄድ ዝግጅቶች ተጠናቀዋል ሲሉ ተናግሯል። የግብረ ኃይሉ ምክትል አስተባባሪ ዶክተር አብርሃም ተፈስተ የግብረ ኃይሉን ውሳኔዎች ባቀረቡበት ጊዜ እንደተናገሩት ከአሁን በፊት ስብሰባዎች ለማቆም የተወሰነውን ውሳኔ ተግባራዊ እየሆነ አይደለም፣ ከአሁን በኋላ ህጉ ተግባራዊ መሆን አለበት ብለዋል። አገልግሎት የሚሰጡ ባንኮች፣ ማዘጋጃ ቤቶች፣ የመብራት ኃይልና ኢትዮ ቴሌኮም በክልሉ ባሏቸው መስሪያ ቤቶች ረጃጅም ሰልፎች እንዳይኖሩ እንዲሁም ሰልፎች በሚኖር ጊዜ አራርቀው እንዲያሰልፏቸው ትዕዛዝ ተላልፏል። የህፃናት መዝናኛና ማቆያ ማዕከላት እንዲዘጉ መወሰኑም ዶክተር አብርሃም ገልጿል። የመጠጥና የምግብ ቤቶች ደግሞ የቫይረሱን ወረርሽኝ ለመከላከል የሚገባ ትኩረት እንዲሰጡ መወሰኑ አስታውቋል። ሰዎች በሚገናኙበት ጊዜ በማዕከላቸው ርቀት እንዲኖር፣ ሰላምታ በሚለዋወጥበት ጊዜ መጨባበጥ እንዲያቆሙ ዶክተር አብርሃም መክሯል። በቀጣይ ሂደት ግብረ ኃይሉ ጥናት አካሂዶ ሌሎች እርምጃዎች እንደሚወስድም ተገልጿል። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለ።
ሙልጌታ አጽብሃን ለዘገባው አመሰግናለሁ። በሌላ ዜና ኮቪድ-19 በስካሁኑ መዛመቱ በዓለም ዙሪያ 240 ሺህ ሰዎችን ለበሽታ ካጋለጠና ከ10 ሺህ በላይ ሰዎችን ለህልፈት ከዳረገ በኋላ ሰዎች የለት ተለት ያናኗር ዘይቤያቸውን በእጅጉ እንዲለውጡ አስገድዷል። ዓለም አቀፍ የጤና ባለሙያዎች ተሳተፉበትና የአሜሪካ ድምጽ ያሰናደው የውይይት መድረክ በተለይ ሰዎች በሚገናኙበት ወቅት በመሐከላቸው የተወሰነ ርቀት እንዲያድርጉ በሚጠይቀውና በእንግሊዝኛ ሶሻል ዲስታንሲንግ የተሰኘ መጠሪያ በተሰጠው አቀራረብ ላይ ትኩረት አድርጓል። ይህንኑ በሰዎች መሐከል መፈጠር ያለበትን የርቀት ግንኙነት መሰረት በተከተለ አጠቃቀም የውይይቱ ተሳታፊዎች ሁሉም ማለት ይቻላል በተለያዩ አካባቢዎች በተሰናዱ መስመሮች ነበር ውይይቱን የተከላከሉት። የዓለም መሪዎች የዚህን ወረርሽኝ መዛመት ተከትሎ ስለሚመጣው የምጣኔ ሀብት ውድቀት እያስጠነቀቁ ባሉበትና የከተሞችና የግዛቶች መግቢያ መውጫዎች እየተዘጉ ባሉበት በአሁኑ ሰዓት በአንጻሩ ሰዎች ያናኗር ዘይቤያቸውን ከተለመደው በእጅጉ ለመቀየር መሰናዳት እንዳለባቸው ባለሙያዎቹ አጽንኦት ሰጥተው አሳስበዋል። የኮሮና ቫይረስ ወረርሽኝ ብቻ አይደለም ዓለም የገጠማት ፈተና ሲል የዓለም ጤና ድርጅት አስታውቋል። የዓለም ጤና ድርጅት WHO ባወጣው አዲስ መግለጫ አመለከተ የተበከለው ውሃ የሚያስከትለው ተቅማጥ በየዓመቱ በዓለም ዙሪያ ግማሽ ሚሊዮን ሕዝብ ለህልፈት ይዳረጋል፣ አያሌ ሌሎችም ከግልና ከአካባቢ ንጽህና መጓደል እንዲሁም የንጹህ ውሃ እጥረት በሚያስከትላቸው ህመሞች ሳቢያ ህይወታቸውን ያጣሉ ብሏል የዓለም ጤና ድርጅት። ቻይናና ዩናይትድ ስቴትስ ለኮሮና ቫይረስ መጠነ ሰፊ መዛመት አንዳቸው ሌላ ቸውን ወንጀላቸውን በቀጠሉበት ቀድሞውንም ውጥረት ያልተለየው ሁለቱ ሀገሮች ግንኙነት ይበልጥ መካረር የታየበት መሆኑ ተገለጠ። አድማጮች፣ ለሰዓቱ የዓለም ዜና የተበደበው ክፍለ ጊዜ እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 12 2012 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያ የአባይ ዙሪያ ድምጾች
ተቀምጬ ወረፋ ጠብቄ የማመጣ
ስንት ሰዓት ወረፋ ይጠብቃል?
ጧት ይሄን ነው ጧት ይሄን ነው ተውና አራት ሰዓት አይበልጥም።
ህዝቡ 240 ሰው ነው የሚጠቀምበት። ያው ህዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ 12 ሰዓት ላይ የጣለው ውሃ እስከ 9 ሰዓት እስከ 10 ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበት። የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከመውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው። እቺ አንድ ጀሪካ ውሃ ለመጠጥ ይቻላል።
አሁን እዚህ ጋር በወረፋ ስትጨቃጨቁ ነበረ እየሰማሁ ነበረ። እንደገና ደግሞ ውሃው ሊያልቅ ነው እያላችሁ ደግሞ በጣም ስትጨነቁ ነበር። ውሃው ያልቃል ማለት ነው?
አነጋግረናቸዋል፣ ሰሟቸዋላችሁ።
በክልሉ ላይ አንጻራዊ ሰላም የማስፈን ሂደት የተከናወነበት ሁኔታ ነው ያለው።
ስለ ደቡብ ሰላም በጎ ወሬ አለ።
እንደዚህ አይነት ወረርሽኝ ሲከሰት አገር ምድሩ ሲደነግጥና ከባድ ንቅናቄ ሲያደርግ መሳተፍ አስፈላጊ ሆኖ ስላገኘ ነው። ይህንን ምክንያት በማድረግ ራሳችንን በፍጥነት አደራጅተን የአርበኛው ልጅ አርበኛ በሚል መሪ ቃል እንቅስቃሴ እያደረግን እንገኛለን።
ኢትዮጵያውያን በኮሪያ ኮቪድ-19 አገናኛቸው ይደጋገፋሉ። አግኝተናቸዋል፣ አነጋግረናቸዋል። ለዛሬ የሙዚቃ ቃና አይኖረንም፣ ይቅርታ እንጠይቃለን። ወደ መጀመሪያው ቅንብር እንለፍ። የአባይና የህዳሴ ግድብ ጉዳይ በታላቁ የህዳሴ ግድብ ጉዳይ ላይ በዳያስፖራ ያሉ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዓለም አቀፍ ዘመቻ ጀምረዋል። ሰሞኑንም ለዩናይትድ ስቴትስ የገንዘብ ሚኒስትር ደብዳቤ ጽፈው መልስም ተሰጥቷቸዋል። ሰው ላስተዋውቃችሁና ታሪኩን ንገሩ።
እሺ
ስሜ ዲያቆን ዮሴፍ ተፈሪ ነው። የምኖረው ኮሎራዶ ነው። እኔም ወክለው ድርጅት የኢትዮጵያ አሜሪካውያን የዜጎች ምክር ቤት ነው የሚባለው። 3 ዓመት ነው በህጋዊ መሰረት ከተቋቋመን። ቀደም ሲል በተለይም ብዙ ኢትዮጵያኖች የሚያውቁት HR 128 የሚባለውን ህግ በአሜሪካን ኮንግረስ ላይ አስረቅቀን እንዲጸድቅ ካደረጉት አካሎች አንደኛውንን እኔ በሊቀመንበርነት ሰብሳቢነት የምወክለው ድርጅት ነው።
ዲያቆን ዮሴፍ ተፈሪ በቅድሚያ ለጊዜው በጣም አመሰግናለሁኝ። ሰሞኑን በኢትዮጵያ በሱዳንና በግብጽ መካከል በዩናይትድ ስቴትስና በዓለም ባንክ ታዛቢነት ሲካሄዱ ከቆዩት ድርድሮች በኋላ በተደረሰበት ሁኔታ ላይ እናንተ የጻፋችሁት ደብዳቤ ነበር። ያንን ደብዳቤ መሰረት በማድረግ የዩናይትድ ስቴትስ የገንዘብ ሚኒስትር አማካሪ አዳም ሌሪክ የፈረሙበት ደብዳቤ ነው የዚህ ጥሪ መነሻ። ስለዚህ ዲያቆን ዮሴፍ እስቲ ከመጀመሪያው እንነሳና ምንድን ነበር የጻፋችሁት? ለምን ጻፋችሁ ያንን ደብዳቤ?
በአባይ ግድብ ጉዳይ ላይ አሜሪካኖች ቀደም ሲል ራሳቸው በታዛቢነት ደረጃ 3ቱን ፈሳሽ ሀገሮችን አንድ ላይ ሰብስቦ በሚያደርጉት ጉባኤ ላይ ለመገኘት ጠይቀው ወዳጅ ሀገር ስለጠየቀ ያንን በዲፕሎማሲ መንገድ እምቢ ማለት አጉል ይሆናል በሚል ይመስለኛል በኢትዮጵያ መንግስት ፈቃደኝነቱን አሳይቶ እነሱን በታዛቢነት ብቻ እንዲሆኑ ተደርጎ 4 ስብሰባ አድርገው ነበር። በመጨረሻ ላይ ግን የአሜሪካን መንግስት ዓለም ባንክ ጋር በመሆን አንድ ላይ የታዛቢነትን ሁኔታ ትተው ወደ ጉባኤውን የመምራት እንደውም በኋላ ወደ መጨረሻ ላይ አዲስ ረቂቅ የመስማሚያ ረቂቅን እስከ መጽሐፍ ድረስ በመድረሳቸው የኢትዮጵያ መንግስት መሆናቸው በአራተኛው ስብሰባ ላይ ሳይገኙ ቀርተው ያ ስብሰባ የተጠበቀው ለመቼ ነበር? በፌብሩዋሪ መጨረሻ ባለፈው ወር ማለት ነው። መጨረሻ ከዛሬ 15 ቀን
የካቲት መጨረሻ ነው የሚለው ነበር።
ትክክል። እና በዛ ሰዓት ላይ መጥተው እንዲፈርሙ የሚጠይቅ ነበር። እና ኢትዮጵያንን ፈቃደኛ ስላልሆነች ይሄ ጉዳይ ከአሜሪካን ውጭ ጉዳይ ሚኒስትር ወጥቶ ለዋናው ለግምጃ ቤቱ ትሬሽሪ ዲፓርትመንት ለሚባለው ተሰጥቶ ስለነበረ ሌሎችም አይነት ተጽዕኖ ሊደረግ በኢትዮጵያ ላይ የታሰበ መሆኑ እንግዲህ እኛም ውጭ ያለነው ኢትዮጵያኖች ይህንን ነገር የሀገራዊ ህልውናን የሚነካ የሀገሩን ጥቅም የሚነካ በመሆኑ ምን እናድርግ በሚል ባደረግነው አሜሪካ ያደረገችውን ጣልቃ ገብነትን በመቃወም ከእንግዲህ ወዲህ የሚኖረው ድርድር ከሀያላን ጫና የወጣ እነዚህን 3ቱን ዋና አፈሳሽ ሀገሮች ውስጥ ያሉትን በጉባኤ ለብቻ ላይ እንዲሳተፉ የሚጠይቅ ነበር። ለዛ ነው እንግዲህ መልስ የተሰጠን ማለት ነው።
ለመሆኑ በመልሱ ረግታችኋል ዲያቆን ዮሴፍ?
አረግታን። በአንድ በኩል የሚሉት እኛ በዚህ ጉዳይ ውስጥ የገባንበት የተያዘው የቆየው ጉባኤ እና ድርድር መያዣ ጫፍ ስላጣ እኛም ልንርዳ በሚል ነው እንጂ የኢትዮጵያን ህልውና ለመግፋት አይደለም ይልና እዛው ረፍተ ነገር ላይ የሚቀጥለው የሚናገሩት ነገር ምንድን ነው? ግድቡ ሴፍቲ ማለት በትክክል መስራቱና በትክክል መስራት እንደሚችል እኛ ማረጋገጥ አለብን። ለዚህ ነው ምክንያቱም ከኢትዮጵያ አልፎ ላሉት ለሱዳንና ለግብጽ አስጊ ነገር ስራ በመሆኑ የመቆጣጠር ሳይሆን ገብተን እኛም ብንሆን ምርመራ ማድረግ የምንችልበትን ነው የገፋንበት ይላል። ቴክኒካል ይሉታል እዛ ደብዳቸው ለና እኛ ደግሞ ምንለው የኢትዮጵያን ሉዓላዊነት የሚነካ ነገር መሆኑን ስለተገነዘብን አሁን ያለነው እንግዲህ በዚህ ሁኔታ ስለሆነ ጌታዬ እንደጠየቀኝ እኛ በዚህ ጉዳይ ላይ አጥጋቢ ነው አንልም፣ ግን አክብረው መላካቸው ለእኛ ለዲያስፖራ አካል በሌላም ቦታ ተጽዕኖ ስለተነሳባቸው ይህንን ጉዳይ እንድንነጋገር ከነሱ ጋር የሚጋብዝ
ሚኒስትሩን አግኝቶ የመነጋገር ሀሳብ አላችሁ? በሌላስ ደረጃ ቅድም እንደነገሩኝ የተወካዮች ምክር ቤቱን ህግ HR 128ንም እንደዚሁ ስትከታተሉ ነበር እና ከተወካዮች ምክር ቤት አባላት ከእንደራሴዎች ጋር የመገናኘት የመቀጠል ዘመቻችሁን ሀሳብ አላችሁ እንዴ?
አዎ፣ እንግዲህ ይህ ነገር ሰፋ ባለ መንገድ ካልተያዘ በስተቀር ጉዳዩ በእውነት ከአንድ ድርጅት አቅም በላይ ነው። በመንግስት ደረጃ የተያዘ ጉዳይ ሆኖ በዚህም ደግሞ ሲመጣ እንደውም ከHR 128 ጋር ሲነጻጽር ይሄ በጣም ሰፊ በጣም ከባድ የሆነ ጉዳይ በመሆኑ እኛም ሌሎችን አካሎች በዚህ ጉዳይ ላይ እንዲሳተፉ አድርገናል። ከዚህ በፊት አብረውን ያልነበሩ ብዙ አዳዲስ ኃይሎች በተለይ በጣም የጎዳን ነገር ሰዎች ቢጠይቁ ምንድን ነው ጉዳዩ ብለው ጉግል ቢያደርጉ እና ስለዚህ ስለ አባይ ግድብ ጉዳይ እስቲ እንወቅ ብለው ቢሉ የሚጻፉት ሙሉ ከላይ እስከ ከታች የግብፅን አስተያየትና ሀሳብ ብቻ የሚደግፉ ናቸው። የእኛ ምሁራኖች አልተሳተፉበትም። ብዙውን ምክንያት እኛ ለምን እኛ ኢትዮጵያኖች ይህንን ነገር መብታችን እንደመሆኑ ከዛም አልፎ ከጎረቤት ሀገሮች ጋር ለሚኖረው ጥቅምና እነሱን እንደማይጎዳ አድርጎ የምንሰራው ስራ ዝርዝረን ያልጻፍን በመሆናችን ይህን ሁሉ ጉዳይ አብረን እንዲያካተት አድርገናል። አሁን ነገር ግን አሁን ለተጠየቀው ጥያቄ ግን በትክክል የህግ አማካሪዎችን ጀምረናል ማነጋገር። 3-4 የሆኑ የተለያዩ የህግ አማካሪዎች እንደውም በሰሞኑ በተለይ በቅርቡ እዚሁ እኛም ጋር ኮሎራዶ ያሉት ጄሰን ክሮ የኢትዮጵያንና የግብፅን ጉዳይ በሚመለከት አሜሪካ ተጽዕኖ ማድረግ አይገባትም፣ ራሷ ገብታ ፌር ባልሆነ ወይም እውነተኛ ዳኝነት በተሞላበት ሁኔታ ድርድሩን ማታካሂድ ስለሆነች ራሷን ገለልተኛ ማድረግ አለባት፣ 3 ሀገሮች በራሳቸው በጀመሩት ውይይት መቀጠል አለባቸው የሚል መግለጫ አውጥተዋል። እንዲሁም የካሊፎርኒያውንም እንዲሁም የነቫዳውም እንደዚሁ። አሁን እንደውም በዚህ ሳምንት የጀመርነው ሙሉ አንድ ገጽ የሆነ አቋም መግለጫ ለሁሉ ኢትዮጵያኖች ልክ በኤችአር 128 ጊዜ እንዳደረግነው በያሉበት አገር እና ስቴቶች ውስጥ እንግዲህ እንደሚታወቀው በዲስትሪክት ደረጃ ነው እነዚህ የኮንግረስ አባሎች ያሉት እና በሚኖሩበት ዲስትሪክት ሁሉ እየሄዱ የሚያነጋግሩበትን ይፋ የሆነ ደብዳቤ፣ ምክንያቱም ሁላችንም አንድ ቃል መናገር መቻል አለብን፣ ይዘው የእነሱን የህግ ተወካዮች የኢትዮጵያን ጉዳይ እንዲያስረዱ ስራ ጀምረናል። በዚህም ትንሽ ተስፋ የሚሰጥ ነገር እያየን ነው በየቦታው እና የዚህም ተጽዕኖ በነ ለዚሁ ለስቲቨን ሚኑቺ ቢል ለሚመራው ግምጃ ቤት አሁን በቀጥታ ለነሱ እንዲደርስ እየተደረገ ነው። በሌላ በኩል ደግሞ ነገሩን የኢትዮጵያን ህዝብ በተለይ ዲያስፖራውን ያለውን እንዲካፈልበት ለማድረግ ፔቲሽን ጀምረናል። በዚህ ፔቲሽን ወደ 79,000 ፊርማ በዚች በአንድ ሳምንት ውስጥ አግኝተናል። ከዚህም በላይ እንዲገኝ ነው የምንፈልገው። ለነሱና ለፕሬዚደንት ትራምፕ እና ለስቴት ዲፓርትመንት የሚደርስ ነው እና በዚሁ አጋጣሚ ያልፈረሙ ሰዎች change.org ከሚባለው ውስጥ ነው የገባው ናይል የሚለውን የከቱ የእኛን ያወጣላቸዋል። እና እንግዲህ ሰፋ ባለ መንገድ በእንዲህ አይነት ሁኔታ ነው የጀመርነው።
ዲያቆን ዮሴፍ ከዚህ በፊት የውሃ ሚኒስትሩን ሳናግራቸው ሲደረጉ የነበሩት ንግግሮች የኢትዮጵያን ሉዓላዊነት ሊዳፈሩ የሚችሉ በአሜሪካ በኩል በተለይ ደግሞ በእኩልነት አይን በሚኒስትርና በሚኒስትር አይን ይታዩ ያልነበሩ እና ትንሽ ስሜታቸውን ይነካ የነበረ እንደ ሀገርም እንደ መሪም አድርገው ነበር የገለጹልኝ። እና ለመሆኑ እናንተ ከኢትዮጵያ መሪዎች ጋር ተነጋግራችኋል በዚህ ጉዳይ? በየትም ደረጃ ገልጸውላችኋል ይሄንን? እናንተ ተሰምታችኋል ስሜት?
አዎ፣ ይሄ በጣም ትልቅ ነገር ኢምፖርታንት ጥያቄ ነው። ለምን ይህንን አይነት ነገር በተለይ በመንግስት ደረጃ የተያዘ ጉዳይ በተለይ ደግሞ እኛም ብንሆን በቅጡ ያለውን ውስጡ ያለውን የድርድሩን ውጥንቅጥ በደንብ ገና ያልበሰልንበት በመሆኑ በመጀመሪያ ያደረግነው ኤምባሲ ውስጥ ገብተን ለክቡር አምባሳደሩ
ለኢትዮጵያ አምባሳደር በአሜሪካ
አቶ ፍጹም አረጋን ገብተን አግኝተናቸዋል እና አንደኛ ምን ላይ ነው ያለው ሁኔታው፣ ሁለተኛ የእኛን እርዳታ ትፈልጋላችሁ ወይ፣ ሶስተኛ ደግሞ በተቻለን መጠን ጉዳዩ አሳሳቢ በመሆኑ እኛ የምናደርገውን ነገር ለእናንተም እየገለጽን መስራት እንችላለን ወይ ብለን ሙሉ ውይይት አድርገን ነው ይህንን ነገር የጀመርነው። አሁንም ይሄ ደብዳቤ ተመልሶ ምላሽ ሲመጣ ምላሹን ሰጥተናቸው እዩትና ይሄ ለእናንተ ለሰጧችሁ ኦፊሻል ለሆነው መልስ ጋር ተመሳሳይ ነው ወይ ብለን ጠይቀን ምን አይነት ምክርስ ትምክሩን አላችሁ መልስ ለመስጠት እንድንችል በሚል በጥንቃቄ ነው ያደረግነው። ምክንያቱም አብዛኛው ጉዳይ በመንግስት ደረጃ የተያዘ በመሆኑ ከሲቪክ ድርጅቶች ከግለሰቦች በላይ መንግስት ከመንግስት ጋር ያደረገው ሚኒስትሮች ከሚኒስትሮች ጋር ያደረጉት ውይይት ስለሆነ በጣም ጥንቃቄ ማድረግ አለብን። እኛ የምንለው ምንድን ነው? ኢትዮጵያ ባዶ እጇን አይደለችም። ህዝብም አላት፣ ዲያስፖራም አላት። እነዚህ ዲያስፖራዎች በከፊል ዜጎች ናቸው፣ ሙሉ የአሜሪካን ዜጎች ናቸው። እነዚህም ዜጎችም ያልሆኑት ሙሉ ታክስ የሚከፍሉ ናቸው። ተጠሪ የኮንግሬስ አባል በእያንዳንዳቸው አላቸው። ይህንን ነገር እያየን ዝም አንልም። በነገራችን ላይ እኛም ግልጽ እንዲያደርጉልን የፈለግነው ነገር ቢኖር ምንድን ነው፣ በአሜሪካን የውጭ ጉዳይ ሚኒስቴርና በአሜሪካን የግምጃ ቤት በኩል ስለዚህ ጉዳይ የሚወጡት መግለጫዎች ተጻራሪ ሆነው አግኝተናቸዋል። በግምጃ ቤቱ ለኢትዮጵያ የተወሰነ ግድብ ቀን ተሰጥቷት መታመፈራም አለባት የሚል የሚያስገድድ ተጽዕኖ ያለው ጥሪ ሲደረግላት የስቴት ዲፓርቲዎች ጉዳይ ሚኒስትሩ ግን የለም ኢትዮጵያ አጋር አገር እንደመሆኗ ይሄ ጉዳይ ደግሞ በጣም ሰፊና ብዙ ውይይት የሚያስፈልገው ለብዙ ጊዜ መነጋገር ያለብን ጉዳይ ነው፣ ወራት ይወስዳል፣ ግን መጨረሻ ላይ ልንቋጨው እንችላለን ብለን እናምናለን የሚለው ሁለት ተቃራኒ ጉዳዮች ሆኖ ስላገኘናቸው እንደውም ይሄ ጉዳይ ከተያዘ አይቀር ከግምጃ ቤቱና ከወርልድ ባንክ ወጥቶ ለውጭ ጉዳይ ሚኒስትር መሄድ ይገባል የሚል ግፊትም እያደረግን ነው።
በነገራችን ላይ ዲያቆን ዮሴፍ፣ ይሄንን የህዳሴ ግድብን ጉዳይ በሶስቱ ሀገሮች መካከል ያለውን የአባይ ንግግር ጉዳይ ቀድሞም ሲከታተል የነበረው ላለፉት 8-9 ዓመታት ሲከታተል የነበረው የውጭ ጉዳይ መስሪያ ቤቱ ነበር አንደኛ። ሁለተኛ የእንደዚህ አይነት የዓለም አቀፍና የወሰን ተሻጋሪ ውሃዎችን ጉዳይ የሚመለከተው በዓለም አቀፍ ደረጃም እና የሚከታተለው ዕውቀቱም ልምዱም ሙያውም ቢሮውም ያለው ትጥቁም ያለው የውጭ ጉዳይ መስሪያ ቤቱ እንደሆነ ነው የሚነገረው። በብዙ ባለሙያዎች የራሳቸውን የአሜሪካን ዲፕሎማቶች ጨምሮ ነው ያነጋገርኳቸውና ከዚያ ወጥቶ ነው ለገንዘብ ሚኒስቴር እንዲሰጥ የተደረገው። ይሄ የታዛቢነትም ይሁን ምንም አሜሪካ የፈለገችው ጉዳይ እንዲሰራ የተደረገው። ይሄንን አንስታችኋል? በዚህ ደረጃ ተመካክራችኋል? ለምን የገንዘብ ሚኒስቴር ያለ ዕውቀቱና ያለ ሙያው ያለ ዕውቀቱ ስል ዳራም ከዚህ በፊት የቆየ የመስሪያ ቤት ወይም ኢንስቲትዩሽናል ሜሞሪም የሚባል የሌለው መስሪያ ቤት ለምን እንዲይዘው እንደተደረገ ተነጋግራችኋል?
ይሄንን በጥያቄ መልክ ነው እንግዲህ ያቀረብነው። ለምን በግልጽ እንደሚታወቀው አንደኛ ሁለቱም የመንግስት ዋና አካሎች የሚሰጡት ማጠቃለያ ገለጻ የተቃረነ ነው። ከአንድ ሀገር ሁለት ፖሊሲ እየወጣብን ያለው። ሁለተኛ ወንድሜ አሁን በጣም ጥሩ አድርገህ እንዳብራራኸው ይሄ ነገር ኢትዮጵያን ጉዳይ ብቻ አይደለም፣ የህዳሴን ግድብ ብቻ አይደለም። ማንኛውም በውጭ ሀገር ውስጥ ያሉትን የአሜሪካንን እንደው ሀሳብ የያዘ የጎተተ ጉዳይ በሙሉ በስቴት ዲፓርትመንት ማለት በውጭ ጉዳይ ሚኒስትሩ ነው የሚያዘው። ይሄ ሁሉ እያለ ግልጽ ባልሆነ መንገድ ይሄ ነገር ወደ ግምጃ ቤቱ ለምን ሄደ? አንድ ግን ፍንጭ ብቻ ሳይሆን ከነ ማስረጃው በተለይ ግብጾች አሁን በግልጽ የሚናገሩት ነገር ምንድን ነው? የህዳሴውን ጉዳይ ላይ አሜሪካ ይህንን ጉዳይ በኢትዮጵያ ላይ ተጽዕኖ የሚያስገድድ አድርጎ ሊያመጣ የሚችለው የመንግስት አካል የገንዘቡ ወይም ግምጃ ቤቱ በመሆኑ ይህም እንደውም አልበቃ ስላለ የዓለም ባንክንም በዚህ ጉዳይ እጁ እንዲያስገባ ይዞ የመጣበት አንድ ከበስተጀርባው ሌላ ጉዳይ ነበረ።
ዲያቆን ዮሴፍ፣ እስቲ በሌላው አካባቢ ያደረጋችሁት ያለ እንቅስቃሴ ደግሞ ካለ ይንገሩኝ። ከዚህ ከአሜሪካ ውጪ ከዩናይትድ ስቴትስ ውጪ ማለት ነው፣ ምናልባት በአውሮፓ ደረጃ በካናዳ እና በሌሎች አካባቢዎች እንደዚህ እንቅስቃሴያችሁን አስፍታችሁ ከሆነ እስራኤልም ቢሆን ከእስራኤል መንግስት ጋር እያደረጋችሁ ያለ ዓለም አቀፍ ጥረት ካለ ምናልባት የግብፅንም ወገን የምታገኙበት መንገድ ካለ ሀሳብ ካላችሁ እና ሌሎች እንዲህ አይነት እንቅስቃሴ ያዘለ ከሆነ ዘመቻችሁ።
እንግዲህ ይሄ ነገር የመጣብን በዓለም አቀፍ ደረጃ ነው። በተለይ የዓለም ባንክ በዚህ ጉዳይ ይህ አካል ደግሞ ቋሚ አካል እንደመሆኑ በቋሚ አካልነቱ ምክንያቱም የትረምፕ አድሚኒስትሬሽን እንግዲህ ምርጫ ውስጥ ነው ያለው፣ ሊሳካለትም ላይሳካለትም ይችላል። የዓለም ባንክ ግን ቋሚ የሆነ ከዚህም ከአድሚኒስትሬሽኑ እድሜ በላይ ሊቆይ ብዙ አይነት ተጽዕኖ በኢትዮጵያ ላይ ሊያደርግ የሚችል አካል እንደሆነ ስለምናውቅ እንደ ላነሳው የምፈልገው ነገር ምንድን ነው የዓለም ባንክ ዋና የቦርድ አባላቶችን በሙሉ ስማቸውን አግኝተን አድራሻቸውን አግኝተን አንደኛ የዓለም ባንክ በዚህ ጉዳይ ላይ መግባት አልነበረበትም፣ የውስጥ ደንባችሁን ሁሉ የሚሽር አድራጎት ነው ያደረጋችሁት እና ይህንን ነገር መግለጽ አለባችሁ ለኛ የዓለም ባንክ እንዴት እዚህ ጉዳይ ውስጥ እንደገባ የሚል ለሁሉም እዛ ቻርተር ውስጥ ላሉት ቦርድ ኦፍ ዳይሬክተርስ። ቦርድ ኦፍ ዳይሬክተር ማለት ለዓለም ባንክ የገንዘብ ሚኒስትሮች ነው፣ የተለያዩ ሀገሮች ገንዘብ ሚኒስትሮች ነው እና ለነሱ በታገር በአሜሪካ ቢሆንም ቀደምተኝነቱ የተጽዕኖ በዓለም ደረጃ ያሉትን ኢትዮጵያኖች በሙሉ ዲያስፖራውን አካል በሙሉ የሚነካ በመሆኑ አንደኛ ዩሮፒያን ዩኒየን በዚህ ጉዳይ ላይ አትሊስት መለስ ያለ አቋም ያለው በመሆኑ ይህንን ነገር እንዲይዝልን ከአውሮፓ ውስጥ ካሉ ኢትዮጵያኖች ጋር በመጻጻፍ ላይ እንገኛለን። ሌላው አፍሪካን ዩኒየን በተለይ ደግሞ የአፍሪካ አንድነት የአረብ ሊግ ነል የሚደግፍ በመሆኑ እነሱ በዚህ ጉዳይ ላይ የበለጠ ተቃውሟቸውንም የሚደረገውንም ተጽዕኖ ከአሜሪካ የመጣውን ተጽዕኖ እንዲያሰሙ እየጠየቅን ነው። ግብፃውያን ጋር በተለይ እዚህ አሜሪካ ውስጥ ያሉ ግብፃውያኖች ጋር ግንኙነት ጀምረናል ለመነጋገር። እሺ በመንግስት ደረጃ እንዲህ አይነት ነገር ይደረጋል፣ እኛ ግን ህዝብ ለህዝብ መተዋወቅ መገናኘት አለብን፣ መነጋገር አለብን። አንዳችን ብንጎዳ ሌላችንም የበለጠ እንደምንጎዳ የምንረዳዳበት ውይይት እንክፈት በሚል እኛም ስለቀረብናቸው እነሱም መልካም ስሜት አሳይተውናል ለመገናኘትና ለመነጋገር። በእውነት ለመናገር ከሆነ አሁን ያለው ሁኔታ ትንሽ የዛሬ ሳምንት ከ15 ቀን በፊት ከነበረው የተሻለ ነገር እያየን ነው። አንደኛ እነዚህ ቅድም ያነሷቸው የተለያዩ የህግ የኮንግረስ አባሎች እየወጡም ገለጻና አቋም እየወሰዱ መጥተዋል። ሁለተኛ ነገር ደግሞ በትክክል እንደተረዳ ነው የሱዳን አልፈርምም ማለቷ በዚህ ጉዳይ ላይ ኢትዮጵያን አጋር ሆና ከሶስቱ ሲዋዩ ከነበሩት ሲደራደሩ ከነበሩ አገሮች ግብጽ ብቻዋን እየቀረች መሆኑ ለኛ ትልቅ የሞራል እርዳታ ሆኖልናል። እና እንደውም ባለፉት 2 ቀናት የሰማነው ሱዳኖች አቀራርባለሁ ኢትዮጵያንና ግብጽን እኔ ሚዲየት አረጋለሁና የአሜሪካ በዚህ ጉዳይ ላይ እጇን ታንሳ የሚል መግለጫ እንዳወጡ ሰምተናል። እሱን የበለጠ መረጃውን ካየን በኋላ በዚህ ጉዳይ ላይ ይሄንን በተለይ አፍሪካን ዩኒየን ይሄንን ጉዳይ የበለጠ እንዲገፋበት ለማድረግ እየሞከርን ነው። ግን ደስ የሚለው ነገር ምንድነው? ኤችአር 128ን በምንገፋበት በዛን ሰዓት በምንሰራበት ጊዜ ከነበረው መተባበር አሁን የበለጠ ሰፋ ያለ ብዙ ምሁራኖችን ብዙ ባለሙያዎችን የሚያካ ካትት በየቦታው ከመጀመሪያው ጀምሮ ብዙዎችን ያሳተፈ ስለመጣ አዳዲስ የሆኑ ይሄንን ኢትዮጵያን ጉዳይ የማስረዳት የመግለጽ እና የተለያዩ ሰዎችን እና ድርጅቶችን የማነጋገር እና የመቅረብ እንትን ተጀምሯል። እንደውም ናይል አድቮኬሲ ግሩፕ የሚባል ነው የተፈጠረው። ልክ ከኤምባሲው ጋር የመጀመሪያው ስብሰባ ካረግን በኋላ ይሄንን አድቮኬሲ ግሩፕ እንዲውጣጣ ተደርጎ እኛም እዛ ውስጥ ከነሱ ጋር ሆነን እየሰራን ነውና በብዙ መቶ የሚቆጠሩ ሊቃውንቶች አሁን በዚህ ጉዳይ ላይ እጃቸውን አስገብተዋልና ሰፋ ባለ መንገድ ነው የተጀመረው ንቅናቄው ለማለት ነው።
ናይል አድቮኬሲ ግሩፕ የአባይ ተሟጋቾች ቡድን እንደማለት ነው።
አዎ፣
ባለም ደረጃ የሚንቀሳቀስ ቡድን ነው ይሄ።
ትክክል።
ኢትዮጵያውያን ብቻ ናቸው ወይም ትውልድ ኢትዮጵያውያን ብቻ ናቸው ወይስ ሌሎችም አሉበት እዚህ ውስጥ?
ውጭ ያለው ከኢትዮጵያውያንነት ውጭ የሆኑት በአማካሪነት አሉ፣ ከኛ ጋር ይሰራሉ። ነገር ግን በውስጡ ሆኖ የምንሰራው ኢትዮጵያውያንና ኢትዮጵያውያን ትውልድ ያለንን አበስታውን የምንሰራው።
ዲያቆን ዮሴፍ ተፈሪ፣ ጥረታችሁ የሰመረ እንዲሆን እመኛለሁኝ። ሌሎቹም ወገኖች የሚናገሩት ካለ በገንዘብ ሚኒስቴሩም በኩል በዓለም ባንክም በኩል በግብጽም በኩል የሚናገሩት ካለ ለማግኘትና ሀሳባቸው እንዲያንሸራሽሩ ለማድረግ ጥረት አደርጋለሁኝ። አሁን ግን እግዚአብሔር ይስጥልኝ ለሰጡኝ ጊዜ ዲያቆን ዮሴፍ።
እግዚአብሔር ይስጥልኝ አክብራችሁ ስለጠየቃችሁኝ እና እጅ ነሳለሁ። እሺ ጌታዬ።
ይቀጥላል ውይይታችን። ሙሉውን ቃለ ምልልሳችን በዌብሳይታችንና በማህበራዊ ገጾቻችን ላይ ያገኛሉ። የአባይና የህዳሴ ግድብ ጉዳይ ንግግር ይቀጥላል። ከዚሁ ከታላቁ የኢትዮጵያ ህዳሴ ግድብ ጋር የተያያዘ ጥያቄ ሰሞኑን ዋሽንግተን ዲሲ አካባቢ ለነበሩት የኢትዮጵያውያን ዜጎች ለማኅበራዊ ፍትሕ ፓርቲ መሪ ለዶክተር ብርሃኑ ነጋ አንስቼላቸው ነበር። እንዲህ አሉ።
የአባይ ጉዳይ የሀገር ጉዳይ ነው። በአባይ ጉዳይ ላይ ብዙ ስህተቶች ከዚህ በፊት በግድቡ ጉዳይ ብዙ ስህተቶች ተፈጽሞ ሊሆን ይችላል። ብዙ ገንዘብ እንደተበላበት እናውቃለን። ብዙ የኢንጂነሪንግ እና ሌሎች ስህተቶች እንደተደረጉ እናውቃለን። ያም ሆነ ይህ ግን ይሄ የሀገራችን ሀብት ነው። ኢትዮጵያውያን በገዛ ገንዘባቸው ሌላ ምንም የውጭ እርዳታ ሳያገኙ የሰሩት ለሀገራችን እድገት ለሀገራችን ዝመና ትልቅ አስተዋጽኦ የሚያደርግ ግድብ ነው። ይሄንን ሌላውን ለመጉዳት ግብጽን ለመጉዳት ወይም ግብጽን ለማስራብ ወይም ግብጽን ለማስጠማት ኢትዮጵያውያን ኢንትረስት አላቸው ብያለሁ። ግን የሚገባቸውን የማግኘት ደግሞ መብታቸው። ይሄንን ማንም አሜሪካ ሆነ ማን በጉልበት ለማስፈራራት እንደዚህ ካደረክ ገንዘብ ከለክላለው ብሎ እንትን ሊልበት የሚችል ወይንም ሌላ የአሜሪካንን የውጭ ግንኙነት እንትን ይጠቅማል ብሎ በማሰብ የሚያደርጉት ነገር በኢትዮጵያውያን ዘንድ ተቀባይነት የለውም። ኢትዮጵያውያን አንድ ነገር ያለን ለራሳችን ክብር አለን። የሀገራችንን ነጻነት ለማስጠበቅ ብዙ ህይወት ከፍለናል። ስለዚህ በቡሊንግ እና እንደ በማስፈራራት የሀገራችንን ጥቅም አሳልፈን እንሰጣለን ብዬ በፍጹም አላምንም። ይሄ ብቻ ሳይሆን ኢትዮጵያውያን በዚህ አይነት ጊዜ ከምንም ነገር በላይ ይሰባሰባሉ ያስባሉ። ስለዚህ በዚህ ጉዳይ ላይ ተለያይተን አይደለም እንቆመው፣ ተለያይተን አይደለም መቆም ያለብን፣ በአንድ ላይ እንደ ሀገር መቆም አለብን፣ እንደ ሀገር መመከት አለብን። ይሄንን ደግሞ እንደምንወጣው ምንም ጥርጥር የለኝም።
አንዳንድ ሰዎች ሲናገሩ በዚህ አሁን ባለው ሁኔታና ቀደም ሲል ያነሳናቸው እርሶ አደጋዎች ሲሉ ስጋት የገለጹባቸው ሁኔታዎች አንዱም ምክንያት አባይ ነው ያሉ የሚናገሩ አሉ። በአባይ ምክንያት ኢትዮጵያ ላይ የተነሳ ሴራ ነው ወይም የሚጠነጠን ጦርነትና የእርስ በርስ ፍጅት የሃይማኖት የዘርና የመሳሰሉ ልዩነቶችን የማስፋት ዘመቻ ውጤት ነው የሚሉ አሉ። ይካፈላሉ? ይሄን ሐሳብ እርስዎ ይጋራሉ?
እኔ ምልህ እንዲህ አይነት ነገር መቼም በፋክት ላይ ተመስገን ታረጋው ነው። እንዲህ አይነት መረጃ ያላችሁ ሰዎች መረጃውን ቢያካፍሉን ጥሩ ነው ለሁላችንም። ወረጃ ላይ ተመስቶ እንደነጋገር ግን በአጠቃላይ ማለት የምችለው ብዙ አገሮች በተለይ ጎረቤት አካባቢ ያሉ አገሮች ኢትዮጵያ ተዳክማለች የውስጥ ግጭት ውስጥ ባለችበት ጊዜ ያንን ተጠቅመን የምንፈልገውን እናረጋለን ብለው ሞክረዋል። የሶማሌን ጉዳይ እናውቃለን። ግን አንድ ነገር ኢትዮጵያውያን የሚታወቁበት ነገር ቢኖር የኔ የውጭ እንዲህ አይነት የውጭ አደጋ የሚመጣ ጊዜ በውስጥ እንኳን ያሉ አምስተኛ ረድፎች ቢኖሩ ያንን ማስቆም ማህበረሰቡ ምን ያህል ተሰባስቦ አብሮ ሊደብቅ እንደሚችል ነው። በክፉ ጊዜ በአገር ውስጥ ችግር ጊዜ ጥቅም አገኛለሁ ብሎ መሞከር በኢትዮጵያ ላይ ከታሪክ አለመማር ነው። ይህንን ባይሞክሩት ይሻላል። በአስር ጊዜ የውስጥ ጥላቻና ግጭት ቢኖርብን የውጭ ኃይሎች መሰረታዊ መብቶቻችንን ለመቀናቀን በሚሞክሩ ጊዜ በፍጹም ወደኋላ የማይል የሚተባበር ማህበረሰብ ነው ይህን ያደርጋል። በዚህ እንጠቀማለን ብለው ከውጭ ሀገር በተለይ እንደዚህ አይነት ሀገራዊ የሆነ ጥቅም አሳልፈን በመስጠት የምናገኘው ጥቅም አለን ብለው የሚያስቡ ኢትዮጵያውያን ወገኖች አሉ። ይሄ ለማንም ያልበጀ ለማንም የማይበጅ አደገኛ አካሄድ ነው እና እዚህ ቢጠንቀቁ ነው የሚሻለው። ከታሪክ ቢማሩ ጥሩ ነው ነው ብለው
ለነገሩ ይሄንን ጥያቄ ያነሳሁት አልፎ አልፎ ከራሳቸው ከግብጽ የፖለቲካ ሰዎች ከግብጽ መገናኛ ብዙሃን የሚነሱ አንዳንድ ሐሳቦችንና ዛቻዎችን እንደዚሁም ሴራዎችን ጭምር የሚያንጸባርቁ ጽሑፎች የቪዲዮ ውጤቶች ሁሉ በማህበራዊ መገናኛም በሌሎች የመገናኛ ብዙሃን ዘርፎችም ስለሚታዩና ስለሚወጡ ነው። ፕሮፌሰር ብርሃኑ በአንድ በኩል በእንደዚህ አይነት ሁኔታ የግብጽ ምሁራን፣ ተቃዋሚ ፓርቲዎች፣ የፖለቲካ ሰዎች ሌሎችም ይተባበራሉ እነሱም ቢሆኑ ትልልቅ የሆኑ ግዙፍ የሆኑ ዓለም አቀፍ ዘመቻዎችንም ያካሄዳሉ። በሀገራቸውም ውስጥ የፖለቲካ እንቅስቃሴዎችን አጠናክረው ያደርጋሉ። በእንደዚህ አይነት ሁኔታ እነሱ ልክ ናቸው ልክ አይደሉም ለማለት ሳይሆን በእንደዚህ አይነት ሁኔታ እናንተ የኢትዮጵያ ምሁራን፣ የፖለቲካ ፓርቲ መሪዎች የምታደርጓቸው ዓለም አቀፍ ዘመቻዎች እንቅስቃሴዎች የምታስቧቸው የምትሰባስቡባቸው አሉ?
እኔ ስለ ሌሎቹ የፖለቲካ ድርጅቶች አላውቅም። በአሁኑ ጊዜ እኔ አሁን ለምሳሌ ውጭ ሀገር ከመጣሁ በኋላ በውጭ ሀገር የእኛ ድርጅት ደጋፊዎች፣ ድጋፍ ማህበራትን አሰባስቤ አነጋግሬያለሁ። በዚህ ጊዜ ውስጥ ከተነሱ ጥያቄዎች አንዱ ይሄ ጉዳይ ነው። ከዛም ባሻገር አዲስ የኢትዮጵያ አምባሳደር ጋር ቁጭ ብዬ በዚህ ጉዳይ ላይ ተነጋግሬያለሁ ያለውን ሁኔታ በመመልከት እና አባሎቻችንን የምንነግረው ደጋፊዎቻችንን የምንነግረው አንድ ነገር በአገራዊ ጉዳይ ላይ ምንጊዜም መተባበር፣ ከሌሎች ሀገሮች ጋር ተባብሮ ያንን ያዘዝ ማስጠበቅ ግዴታ አለባችሁ። በዚህ በአባይም ጉዳይ የአሜሪካ መንግስት የሚያደርገው ከፊት ካለ ያንን ለመቋቋም ከሁሉም ኢትዮጵያውያን ጋር ሆናችሁ መስራት አለባችሁ። በዚህ ጉዳይ ላይ አባሮቻችንና ረጋፍቻችን እንደምንሄዱ ለማሳደሩ ነበር። ይሄንን እናደርጋለን። ወደፊትም ከዚህ በተጨማሪ ማድረግ ያሉብን ብዙ ነገሮች አሉ። በዚህ ጉዳይ ላይ መንግስትም የፖለቲካ ፓርቲዎችን ኃላፊነት የተሰማቸው የፖለቲካ ፓርቲዎችን ሰብስቦ በጉዳዩ ላይ አማክሮ ፖለቲካ ፓርቲዎችን በጋራ አንድ ላይ ከመንግስቱ ጋር ሆነን ምንም አይነት በዚህ ጉዳይ የተለየ ነገር እንደሌለን ማሳየት አለብን። ይሄ ባስፈለገ ጊዜ በምንም ሁኔታ መተባበር እኛ ዝግጁ ነን።
አመሰግናለሁ ፕሮፌሰር ብርሃኑን። በሌሎች ጉዳዮች ላይም ተነጋግረናል ከፕሮፌሰር ብርሃኑ ጋር። በርከት ያሉ የፓርቲያቸውና የሀገር ፖለቲካ ጉዳይንም አንስተናል። በነገው ምሽት ይመለሳሉ። ህይወት በአባይ ዙሪያ የተከታዩ ዘገባ ርዕስ ነው። ከወንዙ በአምስትና በአስር ደቂቃዎች የእግር ጉዞ ርቀት ላይ ቢኖሩም ንጹህ ውሃም የኤሌክትሪክ ኃይል አገልግሎትም እንደሌላቸው የሚናገሩ የአባይ ዳር ሰዎች የከፋ ስለሚሉት ድህነታቸው ሲያማርሩ፣ ህዳሴ ግድብ በእውኑ ለሕይወታቸው የህዳሴ ተስፋ ምንጭ መሆኑን ይናገራሉ። አስቴር ምስጋናው ሰሞኑን ያሉበት ሄዳ አይታቸዋለች። የሚሉትን ሰምታለች። የታዘበችውን ያሏትን ታካፍላችሁ።
ተቀምጬ ወረፋ ጠብቄ የማመጣ
ስንት ሰዓት ወረፋ ይጠብቃል?
ጠዋት ይሄን ነው ጠዋት ይሄን ነው ተውና አራት ሰዓት አይበልጥም። ሁልጊዜ ነው እንጂ በቀን በቀን ያለች የምትቀዳ ሁልጊዜ ነው።
የወይዘሮ ሙጭት መኖሪያ የአባይ ወንዝ በሚያቋርጠውና ለመነሻውም ቅርበት ባለው አካባቢ መሆኑን የሰማ ሰው ይህ ያለባቸው የውሃ ችግር ግር ሊያሳቸውንና የመሰለ የአካባቢው ነዋሪዎች ህይወት በፈተና የተሞላ በድህነት የተከበበ ነው። ጤና ያጣች ልጃቸውን ለማስታመምና የሶስት የልጅ ልጆቻቸውን ጉሮሮ ለመድፈን በቀን ለአራትና አምስት ሰዓታት ወረፋ ጠብቀው ለዕለት ፍጆታ የሚሆን አንድ ጀሪካን ውሃ ያገኛሉ። ጥቂት ሳንቲም ለማግኘትም ለሌሎች ይቀዳሉ። ይህ ደግሞ የየዕለት ህይወታቸውን ፈታኝ እንዳደረገው ይናገራሉ።
ይሰው ወቀዳል።
ለራስዎ ፍጆታ ከመምጣት ባለፈም ደግሞ ለሌላ ሰው ያመጣሉ?
አመጣለሁ።
ስንት ብር ይከፈልዎታል?
ብር ነው እንጂ እንደሰጡኝ ነው መቀበል።
ይኸው ጤና ስላጣች ነው ይሄን ስራ የሚሰሩት?
አዎ ነው እንጂ ተነቀች ማራጉታ ዘጌዳ ተነቀች ሱስንደት እና መጥቼ ይሸጣለሁ። አባቷ ሞቷል ነኛ ስ እና ለይስር ማይዝን እዚህ ብትዋት እኮ እንድችለ ነው ተቀምጤ።
ወይዘሮ ሙጭት የሚቀዱበት የውሃ ጉድጓድ የተገነባው በ1994 ዓ.ም እንደሆነ የሚናገሩት የውሃው ተራ አስከባሪ ወይዘሮ አበቡ ከበደ፣ ውሃው እያለቀ በመምጣቱና የተጠቃሚዎች ቁጥር በየጊዜው እየጨመረ በመምጣቱ በቂ ውሃ ማዳረስ እንዳልተቻለ ይናገራሉ።
ህዝቡ 240 ሰው ነው የሚጠቀምበት። ከ240 ሰው ያው ሰው እየተቸጋገረ ኮሚቴዎች፣ ያው ሰባት ኮሚቴዎች አሉ። እነዚያ ሰባት ኮሚቴዎች እኔም በመቆጣጠር ያው ህዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ 12 ሰዓት ላይ የጣለ ውሃ እስከ 9 ሰዓት እስከ 10 ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበት። ህዝቡ እየተቸገረ በጣም እየተቸጋገረ እቺ የመጠጥ ውሃ አንድ ጀሪካ ውሃ ለመጠጥ እንጂ ለሌላ ነገር የምሰራረው ነገር የላትም። ያው ከአባይ 10 ደቂቃ መንገድ ርቀት ነው ውሃው ያለ። የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከመውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው። አምስት ደቂቃ ነው የሚፈጀው። ተቀምጪ አንድ ጀሪካ ውሃ ለመጠጥ ብቻ አላት።
አሁን እዚህ ጋር በወረፋ ስትጨቃጨቁ ነበረ፣ እየሰማሁ ነበረ። እንደገና ደግሞ ውሃው ሊያልቅ ነው እያላችሁ ደግሞ በጣም ስትጨነቁ ነበር። ውሃው ያልቃል ማለት ነው?
አገልግሎቱ ስለበዛበት 18 አመቱ ነው እና ውሃው ሲያልቅበት አሁን እኔ አቁሙ እያልኩኝ እያቆምኩኝ ነው። 5 ደቂቃ ቆሞ እንደሆነ 2-3 ጀሪካ ይቀዳል። 10 ደቂቃ ቆሞ እንደሆነ 7-8 ጀሪካ ውሃ ይቀዳል። እንደዛ እያረኩኝ ነው ራሱን አሁን የምጠቀም። ራሱ ዘበኞች 6 ሰዓት ላይ ዝጊ 7 ሰዓት ላይ ክፈች ይሉኝ ለህዝቡ አልደርስልኝ ብሎ ከዘበኞች ትእዛዝ በላይ ሆኜ ዝም ብዬ ነው እኔ አሁን የምሰራው።
እዚሁ አንዳሳ ቀበሌ ነው የሚገኘው ወይዘሮ ብርቄ ቤት ገብቻለሁ። ወይዘሮ ብርቄ እንጨትና ኩበት ቀላቅለው በማንደድ እንጀራ እየጋገሩ አገኘኋቸው። የኤሌክትሪክ ኃይል ተጠቃሚ ባለመሆናቸው በጭስና በእሳት ምክንያት የጤና ችግር እንደገጠማቸው ይናገራሉ።
ጫካ ዛሬ ተከልክሏል። አሁን
እየታከሚሉ ምን ያደርጉ
ነው? እንጨት ለማምጣት እየተሾላለክነ ነው እንዴው እንጨት እናመጣ? ያና መጠንም እየተጠቀምነ ነው በመጣቱ። አሁን ተቀምጨ ስጋግር ልብየን ሲመተኝ በቃ ልብ መንተኛው ሆኘ አንድ 16 አመት ነው ጠበል የጠጣው። ዛሬ አይኔ አይ አይኔ ጠፍቷል። ለብራት ይመጣልን በስኮል ምጣድን ጥዳለን ድስትን ጥዳለን ቡና እናፈላለን። ይሄ ጥቃሞት ነበረን። አይ ሲመሽ ላምባዲና ገዝተን በእጃችን ዘን ከቤት ላምባ ይበራል ዘዳሪ ላምባዲና ገዝተን ነው ምንጠቃ።
የ11ኛ ክፍል ተማሪ ልጃቸው መቅደስ ሙጬ በኩራዝ ስታጠና አግኝቻታለሁ። መቅደስ የተሻለ ቀንን በመናፈቅ ለታላቁ የኢትዮጵያ ህዳሴ ግድብ ገንዘብ እንዳዋጣችም ትናገራለች።
በኩራዝ እያጠ በማጠናበት ሰዓት ወረቀቱ ላይ ያለው ጽሑፍ ነጸብራቃለሁ እና ያ የጻይ ብራንንት ያለ አይኔን ያመመኝና ብዙ ፍላጎትም የለኝም። ፍላጎቴን ሁሉ ቀነሰው የማጥናት ፍላጎቴ። ጭሱም ሽታው ኩራዝ ለምንም እንትን አይልም ብዙ ጉዳት አለው።
አባይዚህ አካባቢ ሩቅ ነው ወይስ ቅርብ ነው?
አረ ቅርብ ነው። እኛ ስር ነው ዘው ትምርት ቤት ስር ነው። ግን ቅርብ እንደመሆኑ ለሌላ ሀገር አልፎ ይሄዳል እንጂ ለኛ ምንም እየጠቀመን አይደለም። ለአባይ ግድብ ብር አዋጡ እየተባለ እና ያዋጣን ምን ይያል ነበር ግን እንደዛም አዋጣን የመብራቱም አልመጣልንም። ሲቀጥል ደግሞ አባይ ግድብም እስካሁን እንደዚህ እየተሰራ ነው እንጂ ምን ይባል አልቋል ወይ መዚህ ደረጃ ደርሷን እየተባለን አይደለም።
ኢትዮጵያ የታላቁን ህዳሴ ግድብ ግንባታ ከ8 አመታት በፊት የጀመረችው በእንዲህ አይነት የከፋ ድህነት የሚኖሩ ዜጎቿን ህይወት ለመቀየር ነው። አሁን ግድቡ ከ70% በላይ ተጠናቋል። የዚህ አካባቢ ነዋሪዎችና በግድቡ ላይ አሻራቸውን ያሳረፉ ኢትዮጵያዊ በሙሉ በተስፋ የሚጠብቁት ይሄንኑ ነው።
ያው አባይ ግድብ ራሱ ግድ ያለው ሰጥቻለሁኝ ልጆችን አሳድጋለሁ ይሄ ለመብራትም ለውሃም ጥቅም አለው በሚል ሰጠናን።
አባይ ተገድቦ ወው እንትም ቢል ለጥቅም ቢውል ቢሰራ ሰው እየተቸጋገረ ህዝቡ እየተቸጋገረ ውሃል ወይ ያደረ ቢሰራ ያልፍልናል።
አቶም ቢያለበየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው። በአባይ ዙሪያ ምርምር እያደረጉ ይገኛሉ። በኢትዮጵያ እያደገ ከመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ። ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹት አቶ እንዲያለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ።
በድምሩ የገጠር የከተማ ስንደምረው ኢትዮጵያ ውስጥ የኤሌክትሪክ አቅርቦቱ ከ20% አይበልጥም። የነሱ ገጠር ከተማ ተደምሮ 100% ነው። ሌላው የንጹህ ውሃ መጠጥ አቅርቦትን በተመለከተ የግብጽ አሁንም 100% በገጠር በከተማ ሲያደርሱ ኢትዮጵያ ውስጥ ግን በአማካኝ ከ50% የማይበልጥ በተለይም በገጠር የተለያዩ ጉድጓዶችን መንግስት በመቆፈር ያቀረባቸውን በመጨመር እንጂ ያንን ከዋጣ ነው ምንም አይነት አቅርቦት የለም ብሎ መናገር ይቻላል። ሶስተኛ ላይ የመስኖ ግብጽና ኢትዮጵያ ግን በመስኖ የሚለመው መሬታቸው የኢትዮጵያ 3.6 ሚሊዮን ሄክታር ሲሆን የግብጽ 4.3 ሚሊዮን ሄክታር ነው። በአጠቃቀም ኢትዮጵያ ከ5% በላይ የሚሆን አልተጠቀመችም መስኖ ላይ ማለት ነው። አጠቃላይ ያላቸው የውሃ አቅምና አጠቃቀማቸው በሁለቱ አገራት መካከል በጣም ታላቅ ተቃርኖ ያለ መሆኑን ያሳያል ማለት ነው።
በወሰን ተሻጋሪ ወንዞች ላይ 3 መሰረታዊ መርሆች አሉ። ምክንያታዊነትና ፍትሃዊነት፣ በሌሎች ላይ ከፍተኛ ጉዳት አለማድረስ፣ ተባብሮ መስራትና ችግሮች ሲፈጠሩ በሰላማዊ መንገድ መፍታት የሚሉ መርሆችን ተከትላ ነው ኢትዮጵያ ግድቡን የገነባችው። ግብጽ በየጊዜው አቋሟን የምትቀያይረው አሁን በኢትዮጵያ ያለውን የፖለቲካ ቀውስ እንደ አንድ አጋጣሚ በመጠቀም ነው ይላሉ አቶ ቢያለ።
የህዳሴ ግድብ በሚጀመርበት 2003 ላይ በንጽጽራዊ ኢትዮጵያ የተረጋጋ ፖለቲካ የምጣኔ ሀብት እድገቷም በተሻለ ሁኔታ ይነገርለት የነበረውና ንጽጽራዊ ሆነ ሰላም መረጋጋት የነበረበት ነበር በአገር ደረጃ። ከግብጽ አንጻር ይሄ በሚጀመርበት ሰዓት ስናየው እንግዲህ የዚህ የአረብ ዓለም አብዮት ግብጽንም ያመሰና ለብዙ ጊዜ በስልጣን የነበሩትን ሙባረክን ከስልጣን ያወረዱበት ወቅት ናገሪቷ በፖለቲካ አለመረጋጋት፣ በኢኮኖሚ አለመረጋጋት እንዲሁም በአረብ አገራት ላይ የነበረባት ተቀባይነትም ተጽኖም ጥያቄ ውስጥ የነበረበት ነበር። አሁን በመናይበት ሰዓት እኛ ሃይማኖታዊ በሆኑ በብሔር ደረጃ ያለው ግጭቱና ይሄ የፖለቲካ አለመረጋጋቱ በጣም ለነሱ መልካም አጋጣሚ ለግብጾቹ የፈጠረ ይመስለኛል። ሁለተኛ ኢኮኖሚውን በመናይበት ሰዓት የዚህ የዋጋ ግሽበቱም የውጭ ምንዛሬ ጥረቱም ከኛ ጋር የተፈጠረ ክፍተት ለግብጾቹ ደግሞ እንደ መልካም አጋጣሚ ተወሰደ። በአለም አቀፍ ደረጃ በመናይበት ሰዓት አሜሪካ ሲጀምር ለተሮሪዝም ሰጣው የነበረው ትኩረት አሁን ወደ መካከለኛው ምስራቅ ሰላም ለብልጽግና የሚል በተለይም አዲሱ የአሜሪካ ፕሬዚዳንት ይዘውት የመጡት እቅድ የኢትዮጵያን ስትራቴጂክ አሊያንስ ቀንሶ ለግብጽ ያንን ጉዳይ ለማስፈጸም ወሳኝ ጉዳይ ሆኖ መጥቷል ማለት ነውና ግብጽን ደግሞ በመናይበት ሰዓት ባሁን በተሻለ የፖለቲካ መረጋጋት ውስጥ ይገኛሉ። ስለዚህ ኢትዮጵያና ግብጽ ውስጥ ያለው አጠቃላይ ሁኔታና በአለም አቀፍ ደረጃ ያለው ሁኔታ በመናይበት ሰዓት ለግብጽ የሚያመዝን ሆኖ ተገኝቷል ማለት ነው። አሁን ያለው ወቅታዊ ሁኔታ
ኢትዮጵያ አሁን ያዘችውን አቋም አጠናክራ በዲፕሎማሲው ላይ መስራት ይጠበቅባታል ሲሉም ይመክራሉ አቶ ቢያለ።
ናይል ጉዳይ የኢትዮጵያ ህልውና ጉዳይ ነው፣ የሉዓላዊነት ጉዳይ ነው፣ የመብት ጉዳይ ነው የሚለውን አጥብቆ መያዝ ከኢትዮጵያ ይጠበቃል። የህዳሴ ግድብ ዛሬ ደረሰበት ላይ የደረሰው አሜሪካም ፈቀዳም አይደለም ግብጽም ፈቀዳም አይደለም። ስለዚህ በራሳችን አቅም በራሳችን ሉዓላዊነት ወሰን ውስጥ የተሰራ ስለሆነ ያንን በደንብ አጠንክሮ መሄድ የሚጠበቅ ነው። መሰረታዊ ጉዳይ ይሄንን ውሃ ከመጠቀም አንፃር የውስጣችን ነውና በዚህ በሃይማኖት በብሔር የተከፋፈለውን በአጠቃላይ ወደ አንድ የሚያመጣ ስራ መስራት፣ መልካም አስተዳደሩን ማስፈን፣ ዲሞክራሲውን ማስፈን በጣም የሚጠይቅ ነው። ሌላው በዲፕሎማሲው መልክ አሁን ግብጾቹ አረብን የአረብ ሀገራትን ከያዙ ኢትዮጵያ ደግሞ በአፍሪካ ህብረት አማካኝነት ይሄንን የሚያዝ ኢጋድን የሚያዝ መሰል የዲፕሎማሲ ስራና በካውንተር ባላንስ የሚያደርግ ነቻይናንም ነራሽያንም እንዲህ አይነት የዲፕሎማሲ እንቅስቃሴ አጠንክሮ መሄድ። ሌላው መጨረሻ ላይ የግብጽ አጠቃላይ እንዲህ አይነት ፉከራ ያሁን አይደለም፣ ጦርነት እንገባለንም የድሮን ሞክረውም ይታወቃል። ከ1832 እስከ 1868 ድረስ ወደ 16 ጊዜ የሚሆን ጦርነት ኢትዮጵያና ግብጽ አካሂደው ያውቃሉ። እና በዚህ በ16ቱም ጦርነት ኢትዮጵያ አሸንፋለች። እና ዛቻውም ሆነ ጦርነቱ አሁን የተጀመረ አለመሆኑን በደንብ ግንዛቤ መያዝ እና ለሚመጣው ነገር ምንም እንዳልሆነ የፈለገውንም ይሃል ቢሆኑ ይሄንን ምናየውን ወንዙን ምንጩን መቀየር አይችሉም እነሱ። ምንም ቢመጣ ውሃው ከኛ ጋር ነው።
የአሜሪካ የገንዘብ ሚኒስቴር ያወጣው መግለጫ ከአደራዳሪነት የአዛዥነት መንፈስ የታየበት ነው ያሉት ደግሞ በባህር ዳር ዩኒቨርሲቲ በውሃ ምህንድስና ትምህርት ክፍል የውሃ ምህንድስና መምህር ዶክተር አሰግደው ጋሻው ናቸው። ግብጽን ጨምሮ በኢኮኖሚ ያደጉ ሀገራት መነሻቸው ውሃን የመጠቀም ሚስጥር መሆኑን ጠቅሰው ኢትዮጵያን ድርሻዋን የመጠቀም መብቷ ሊረጋገጥላት ይገባል ብለዋል።
ህዝብም እየበዛ ነው። አሁን በዚህ ሰዓት ዝም ብትኖሪ ኖሮ አይደለም። ዝም ተፈጥሮ የሰጠሽን ነገር በአግባቡ የመጠቀም ቴክኖሎጂ መጠቀሞች የግድ ነው። ከዛም አንፃር ነው ሌሎችም ሀገሮች አብረው ተስማምተው ናይል ቤዝ ኢኒሼቲቭ በሚባል በዛ ስር የሆነ ስምምነት ህግ ዓለም አቀፍ ህግ የሚሆን ነገር እየተደራደሩ ያሉበት 6 ሀገሮች የፈረሙበት 4ቱ ደግሞ በሀገራቸው ህግ አድርገው ያጸደቁበት ሁኔታ እንድንጠቀም በእኩልነት እና በፍትሃዊነት እንዴት እንድንጠቀም የሚል ህግ ይወጣል ተብሎ እየተጠበቀ ነው። ይሄን በማድረግ ኢትዮጵያ ከፍተኛውን ድርሻ ትወጣለች። ግብጾች ምንድነው እዚህ ደረጃ ደርሳችሁ በኢኮኖሚ የተሻለ የሆኑት ምንድነው? አስዋን ግድብን ከገደቡ በኋላ ሱዳኖችም ግድብ ገድበው ሌሎች ሀገሮች ባለም ላይ ያሉ ሀገሮች በሙሉ አሜሪካንም ሌሎች አደጉ የምትባያች መጀመሪያ ላይ የወተር ኢንፍራስትራክቸር ሰርተው ነው ያደጉት። ከዛ አንፃር ውሃው ሀብታችን ነው። ያለ ውሃ የሚሆን ነገር አይደለም። የዛሬ 20 ዓመት 30 ዓመት በፊት 60 50 ሚሊዮን ህዝብ ነበር። አሁን በጥፍ አጓል። ይህን ህዝብ ለመመገብ ውሃው ማልማት ምንም ጥያቄ የለውም። ኃይል ያስፈልጋል፣ ምግብ ያስፈልጋል። ኑሮ ላይ በጣም ከፍተኛ እንትን ያለው ያለው ምክንያቱም 15000 ጊጋዋት አወር ነው የሚገኘው። ይሄ ማለት በአመት ቢያንስ 1 ቢሊዮን ዶላር ያስገኝ ይችላል። ቀደም የነገርኩሽ የተጠኑ ሌሎች አሉ። ወደ 40000 ጊጋዋት አወር ማምረት ይቻላል። ያ ማለት ወደ ብር ሲቀየር በአመት ኢትዮጵያ 5.6 ቢሊዮን ዶላር የማግኘት እድል ከሃይድሮ ፓወር ብቻ። ሌላው አሳው የመጓጓዣው በተወሰኑ መስኖች ንኝ ነገሮች ሁሉ እንዳሉ ሆኖ ማለት ነው። ይሄ ግድብ ለኢትዮጵያ ዝም ብሎ ሃይድሮ ፓወር ብቻ አይደለም። እስከዛሬ ድረስ እንዳንጠቀም ያደረጉ በርካታ ነገሮች አሉ። ይሄን ግድብ ገደብን ማለት ትርጉሙ ብዙ ነው ለኢትዮጵያ። ኃይል ማመንጨት ብቻ አይደለም፣ የሉዓላዊነት ጉዳይ ነው። በተፈጥሮ ሀብት የመጠቀም መብትን ማስከበር ጭምር ነው። ስለዚህ ኢትዮጵያ ይህንን ታስበው ግድቡን በአግባቡ መጨረስ፣ ግብጾችም እንደማይጎዱ ያውቁታል። በዚህ ግድብ እንደማይጎዱ በደንብ ጠንቅቀው ያውቁታል። ማደግ እንድንፈልግ እንድናደግ ስለማይፈልጉ ነው ጥያቄ የለው። ካደግን ከግድቡ በላይ ሌሎች ስራዎች ይሰራሉ የሚል ፍራ ስላላቸው ከዛ ጋር ሆነ ያንን መተማመን ያስፈልጋል።
በታላቁ የኢትዮጵያ ግድብ ውሃ ሙሌት ዙሪያ ኢትዮጵያና ግብጽ ሲያደርጉት የነበረው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ የገንዘብ ሚኒስትርና የአረብ ሊግ ለግብጽ የወገነ መግለጫ ማውጣታቸው በብዙ ኢትዮጵያውያን ዘንድ መነጋገሪያ ሆኗል። የኢትዮጵያ መንግስት ባለስልጣናት ግን የግድቡ ውሃ ሙሌትና ግንባታው እንደሚቀጥል፣ ድርድሩም በሶስት ሀገራት በግብጽ በሱዳንና በኢትዮጵያ መካከል ብቻ እንደሆነ አሳስበዋል። የኢትዮጵያ ህዝብም ለግንባታው መጠናቀቅ አስፈላጊውን ድጋፍ እንዲያደርግ በሀገሪቱ ፕሬዝዳንት ሳህለወርቅ ዘውዴና በሌሎች ባለስልጣናት እንዲሁም ታዋቂ ግለሰቦች ጥሪ እየቀረበ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴርን ለዘገባው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር እና ከአፕ ስቶር ማውረድ ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በኢንስታግራም እና በዩቲዩብም አለን። እያስተናገርኳችሁ ያለሁት ሰሎሞን አባተ ነኝ። ፕሮዲውሰሯ ጽዮን ግርማ ነች። ወደ ተከታዩ ዘገባ እንሸጋገር። የደቡብ ጸጥታ የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል የጸጥታ ሁኔታ ቀደም ሲል ከነበረበት በብዙ የተሻሻለ መሆኑ ሰሞኑን ተገልጿል። ይሁን እንጂ ጊዜያዊው ወታደራዊ አስተዳደር ዛሬውኑ እንደማይነሳ የክልሉ መንግሥት ቃል አቀባይ ወይዘሮ ሰናይት ሰለሞን ለጋዜጠኞች ተናግረዋል። ለዝርዝሩ ዮናታን ዘብዴዎስ ከሐዋሳ።
ስለ ወቅታዊ የክልሉ የጸጥታ ሁኔታ መግለጫ ሰጡት የክልሉ የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን የህዝቡን የለውጥ ፍላጎት ሽፋን በማድረግ አንዳንድ አካላት በክልሉ ግጭት እንዲነሳና ለተለያዩ ቀውሶች እንዲጋለጡ አድርገዋል ብለዋል።
በየአካባቢው በየዞኑ ያሉ የአደረጃጀት ጥያቄዎች፣ የወሰን የማካለል፣ የአስተዳደራዊ ተጠሪነት ጥያቄዎች፣ የወረዳ ማዕከል ሆኖ የማገልገል ጥያቄዎች፣ የሃይማኖትና ሌሎች አርብቶ አደሩ አካባቢ ከጎጂ ልማዳዊ ድርጊቶች ጋር ተያያዥነት ያላቸው እንደ መንስኤ ተደርገው ይወሰዳሉ ማለት ነው። ከዚህ ጋር ሌሎች የመልካም አስተዳደር ጥያቄዎችም ለግጭት መንስኤ ሆኖ ያገለገሉበት አግባብ እንደነበረ ማየት ተገቢ ነው ማለት ነው። በተከሰተው የጸጥታ ችግር ደግሞ ዜጎች ሞት፣ የአካል ጉዳት፣ መፈናቀል እና ከዚህ ጋር ተያያዥነት ያላቸው የስነ ልቦና ጉዳት፣ ማህበራዊና ኢኮኖሚያዊ ቀውስ ውስጥ የገቡበት ሁኔታ ያው የቅርብ ጊዜ ትዝታችን ነው ማለት ነው። ሌላው የመንግስት መዋቅሮች መደበኛ ስራ ያቆሙበት ኢንቨስትመንት በአግባቡ ኢንቨስትመንቶች ስራዎችን ማከናወን ያልቻሉበት፣ እንደዚህ የዘረፍ ዘረፋ የማቃጠል ዜጎች ከቦታ ቦታ ነጻ ሆኖ መንቀሳቀስ የማይችሉበት ሁኔታዎች ተፈጥረው የነበሩበት ሁኔታ ነው ያለው።
የክልሉ መንግስት የጸጥታውን ችግር በዘላቂነት ለመፍታት ባደረገው ጥረትም አንጻራዊ ነው ያሉት ሰላም አብዛኛው የክልሉ አካባቢዎች መፈጠሩን ተናግሯል። ይህ ማለት ግን የክልሉ ሰላም ተረጋግቷል ማለት እንዳልሆነም ገልጧል።
የጸጥታ መዋቅሩ በየደረጃ ካለው ፖለቲካ አመራሩ እና ከህብረተሰቡ ጋር በመቀናጀት እነኚህን የጸጥታ ችግሮችን ለመፍታት ቀረብ ብሎ ህዝቡን የማወያየት የሃይማኖት አባቶችን የሀገር ሽማግሌዎችን ወጣቶችን ምሁራንን እነኚህ ግጭቶች ባሉበት አካባቢዎች ቀረብ ብሎ የማወያየት ስራ ሰርቷል ማለት ነው። በየአካባቢው የተወሰኑ ቡድኖች የተነሱ ይሄ መንገድ የሚዘጉበት የኢንቨስትመንት ስራዎች እንደ መንግስት ስራዎች እንዲደናቀፉ የሚያደርጉበት ሁኔታ የዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ የመክታቱ ሁኔታ እሱ እየቀነሰ የመጣበት ሁኔታ ነው ያለው። እነኚህ ከቁጥጥር ውጪ ይሆኑ የነበሩ ኦልሞስት የመቆጣጠር ሁኔታና በክልሉ ላይ አንጻራዊ ሰላም የማስፈን ሂደት የተከናወነበት ሁኔታ ነው ያለው።
በመሆኑም የተቀረው አካባቢዎች ቢኖርም የተፈናቀሉ ዜጎችን ወደ ቀያቸው መመለስ መቻሉና የኢኮኖሚ እንቅስቃሴ መሻሻል ማሳየቱንም ወይዘሮ ሰናይ ሰለሞን በመግለጫቸው ተናግሯል።
የዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ እንደዚሁ የተሻለ ደረጃ ላይ ያለበት ሁኔታ ነው ያለው። የኢንቨስትመንት ስራዎችም ወደ ተግባር የተገቡበት አዳዲስ ኢንቨስትመንቶችም እንደዚሁ ወደ ስራ እንዲገቡ ፈቃድ እየተሰጠ ወደ ስራ እየገቡ ያሉበት ያሉትም ደግሞ የነባሮቹም የተሻለ እንቅስቃሴ ያደረጉ ያሉበትን ሁኔታ ለማንሳት ያክል ነው። የቱሪስት ፍሰትም በዛ ደረጃ የተሻሻለበት እና የቱሪስት ፍሰቱ ስራ እየተነቃቃ የመጣበት ሁኔታ እንዳለ ለማንሳት ያክል ነው። ሌላው ከተሞቻችን ትልልቅ ስብሰባዎች እና ኮንፈረንሶችን በስፋት የማስተናገድ ስራዎችን የጀመረችበት አግባብ እንዳለ ከጸጥታው አኳያ ተሰርቶ የመጣውን ለውጥ በዚህ መንገድ መያዝ ብቻ ጥሩ ነው ለማለት ነው።
በአንዳንድ አካባቢዎች በተለያዩ ምክንያቶች በህዝብ መካከል ተፈጥሮ የነበረውን ግጭት መፍታት ተችሏል ያሉት ኃላፊዋም አሁንም የተፈናቀሉ ነገር ግን ወደ ቀያቸው ያልተመለሱ ዜጎች መኖራቸውን አልሸሸጉም።
ሌላው በደቡብ ኦሞ አካባቢ የነበረው አርብቶ አደሩ እርስ በርስ ይፈጠር የነበረውን ግጭት ከህብረተሰቡ ጋር ውይይት በማድረግ ባህላዊ የግጭት አፈታት መንገዶችን በመጠቀም እዛ አካባቢ ያለውን ችግር ለመፍታት ተችሏል። ለምሳሌ ከስኳር ፋብሪካ ጋር ተያይዞ የኦሞ ኩራዝ ቁጥር 2 ስኳር ፋብሪካ ጋር ተያይዞ ይከሰት የነበረ የግጭት ሁኔታ በሰላማጎ ወረዳ ቦዲና ሙርሲ ጋር ተያይዞ ይከሰት የነበረ ግጭት በቦዲና ሙርሲ መካከል የተፈጠረውን ግጭት በዞኑ አመራርና በህብረተሰቡ ጋር አብሮ ተሳስሮ ለመፍታት የተቻለበት ዝርፊያ ቆመበት ሁኔታና እዛ አካባቢ ላይ ዘላቂ የሆነ መፍትሄ ለመስጠት የተቻለበት አግባብ እንዳለ ለማንሳት ያክል ነው። ከዚህ በመነሳት በአጠቃላይ በክልላችን ባለፉ ጊዜያት በተቀናጀ ሁኔታ ህብረተሰቡ፣ የጸጥታ ኃይሉ እና የአካባቢው አመራር በመስራት ሰፊ ለውጦችን ማምጣት ተችሏል ማለት ነው። አሁንም ቀጣይ ትኩረት የሚፈልጉ ቦታዎች አሉ። ቤንች ሸኮ፣ በደቡብ ቤንች ጉራ ፈርዳ እና ሸካ ወረዳ፣ በሸካ ዞን በየኪ ወረዳና በቴፒ ከተማ አስተዳደር፣ በምዕራብ ኦሞ ዞን በማጂ በሱርማና በቤሮ ወረዳዎች፣ እንደዚሁም ጉራጌ ዞን ላይ በመስቃንና ማረቆ አካባቢ ያሉ ችግሮች ቀጣይም ትኩረት በክልሉ መንግስት ተሰጠው አሁን የተጀመሩ ስራዎች የሚቀጥሉ መሆኑን ለማስቀመጥ ያክል ነው።
የክልሉ ሰላም ከተመለሰ ስለምን የወታደራዊ እዝ አስተዳደር አይነሳም ተብሎ ለሚቀርበው ጥያቄ ወይዘሮ ሰናይት በሁሉም አካባቢዎች የክልሉ ሰላም ሳይረጋገጥና በመደበኛው የጸጥታ ኃይል የህግ በላይነት ማስከበር ና የክልሉን ጸጥታ መምራት ባልተቻለበት ግዛዊ ወታደራዊ እዝ እንደማይነሳም ጠቁመዋል።
በኮማንድ ፖስት እንዲመራ ከተደረገም በኋላ የተወሰኑ አካባቢዎች ናቸው አሁንም ችግር ያለባቸው። እነኚህ የጸጥታ ችግሮች ሙሉ በሙሉ ተቀርፈው ሁሉም የክልላችን ህዝቦች ሰላማዊ የሆነ ማህበራዊና ኢኮኖሚያዊ እንቅስቃሴ ማድረግ በሚችሉበት ደረጃ በሚደርሱበት ጊዜ የሚነሳ ነው የሚሆነው። አሁን ግን አንዳንድ አካባቢዎች ላይ ያሉ የጸጥታ ችግሮች ባልተቀረፉበት የኮማንድ ፖስት ስራውን ያቆማል የሚል ሀሳብ የለኝም። በህብረተሰቡ እንቅስቃሴና አንዳንድ የኢኮኖሚያዊ እንቅስቃሴና ማህበራዊ ተግባራት ላይ የሚፈጥረውም ጫና የለም። ከአካባቢው የአስተዳደር መዋቅሮች ጋር ከአመራሮች ጋር በመተጋገዝ እነኚህ ወጣ ያሉ የጸጥታ ችግር ያለባቸው አካባቢ እገዛ የማድረግ ስራ ነው የሚሰራው።
የሲዳማ ክልል መስራታ በተመለከተም የክልሉ መንግስት እንደሚባለው ያጓተተ ሳይሆን ድጋፍ ያደረገና የቅንመ ዝግጅት ተግባራትን በማከናወን ላይ እንደሚገኝም ተናግሯል። ከተለያዩ ዞኖች የሚነሱ በክልል መደራጀት ፍላጎት በተመለከተም የተጀመሩ ስራዎች መኖራቸውን ጠቅሰው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከክልሉ ህዝብ ጋር ያደረጓቸው ሰፋፊ ውይይቶች የክልሉን ህዝብ ለትብብርና ለልማት ያነሳሳ ሲሆን ህዝቡ ያነሷቸውን ጥያቄዎች ለመመለስ የሚያስችሉ ስራዎች በጥናት ተደግፈው ወደ ስራ መገባቱንም ገልጠዋል። በአገሪቱ ተፈጥሯል ያሉትንም ለውጥ ለመምራት እንዲያስችል 85% የክልሉን አመራሮች በአዳዲስ አመራሮች መተካታቸውና የተግባርና የአስተሳሰብ አንድነትም እንዲፈጠር ጥረት መደረጉም ተናግሯል። በኢኮኖሚና በማህበራዊ ፖሊሲ በውጭ ግንኙነት ስልቶችና በአስር ዓመት አገራዊ እቅድ ላይም እነዚህ አመራሮች ምክክር አድርጓልም ብሏል። በሁሉም አካባቢዎች የተጀመረው የህግ የበላይነትን የማስከበር ተግባር ተጠናክሮ እንደሚቀጥልም በአጽንኦት ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። የተከበራችሁ አድማጮች፣ ለምሽቱ ያስተናዳናቸው ዝግጅቶች እነዚህ ነበሩ። ለዛሬ በመላ ባልደረቦቻችን ስም እንሰናበታችኋለን። ያስተናገድኩ ሰለሞን አባተ ነኝ። ሰላም ጤና ይስጥልኝ። በደህና ደሩ።
ዚ ሬዲዮ ድምጽ አሜሪካ ቀዳምን ሰንበትን በ